ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ወዳጆቻችን። ዛሬ አርብ ሚያዝያ 15 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢ ዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሚያዝያ 15 ቀን 507 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ከአድማጮች የሚደርሱንን የተለያዩ መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍላን ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በሰሜን ሸዋ በቤንሻንጉል ጉሙዝ በወለጋና በደቡብ ጉራ ፈርዳ በአማራ ተወላጆች ላይ በሰፊው እየተካሄደ ያለውን ጭፍጨፋ በመቃወም ሰሞኑን ሲካሄዱ የነበሩት የተቃውሞ ሰልፎች አርብ ሚያዝያ 15 ቀን በተለያዩ ቦታዎች ቀጥለውዋል። የአሸባሪዎችን ጭፍጨፋ በማውገዝ ሰልፎች የተካሄዱባቸው ከተሞች ጋይንት፣ ነፋስ መውጫ፣ ደጀን፣ ዳንግላ፣ ቡሬ፣ አማራ ሳይንት፣ አጃባር፣ አዲስ ቅዳም፣ ቺሊሊ፣ ድባርቅ፣ ደብረታቦር ናቸው። ሰልፈኞቹ በዘረኛው አገዛዝ ድጋፍ በኦሮሞ ብልጽግና ባለስልጣኖች በተደራጁ በሰለጠኑና በታጠቁ አሸባሪዎች የአማራ ተወላጆች እየደረሰባቸው ያለውን ጭፍጨፋ በጽኑ ኮንነው ድርጊቱ በአስቸኳይ እንዲቆም ከመጠየቃቸውም በላይ ያገዛዙ ባለስልጣኖች ከስልጣናቸው ተነስተው ለፍርድ እንዲቀርቡ ጠይቀዋል። በሰልፎቹ ከተሰሙት መፈክሮች መካከል ዘር ተኮርና አማራ ጠል ጭፍጨፋ ይቁም፣ የተፈናቀሉትና ንብረታቸው ወደመባቸው መንግስት ካሳይስጣቸው፣ ዘር ለይተው አማራን የጨፈጨፉ ያፈናቀሉና የገደሉ ለፍርድ ይቀርቡ የሚሉ ይገኙባቸዋል። ይህ በእንዲህ እንዳለ የአማራ አካባቢ አስተዳዳሪ ሰብየው ሐሙስ ሚያዝያ 14 ቀን በሰጠው መግለጫ በሰሜን ሸዋ በጣይና በሌሎች ቦታዎች በደረሱ አሰቃቂ ጭፍጨፋና የንብረት ማውደም ላይ ያገዛዙ ባለስልጣኖች የአሸባሪዎቹ ተባባሪዎች መሆናቸውንና በድርጊቱም ተሳታፊ መሆናቸውን አምነዋል። ይሁን እንጂ ግለሰቡ በመግለጫው ጉዳዩ ምርመራ ይካሄድበታል ከሚል ሽንገላ በስተቀር በጉዳዩ የተሳተፉት እነማን መሆናቸውና ግለሰቦቹን ወደ ፍርድ ለማምጣት እስከው ምን አይነት እርምጃ እንደተወሰደ ሳይገልጽ ቀርቷል። የአስተዳዳሪ ተብዬው መግለጫ በጥሞና የተከታተሉ ክፍሎች ስለ አገዛዙ ባለስልጣናት ተሳትፎ የተሰጠው መግለጫ የሰሞኑን የህዝብ ቁጣ ለማስተንፈስ የተደረገ ጥረት እንጂ ችግሩን ከስሩ ለመንቀል ስለሚያስፈልጉ እርምጃዎች ለመጠቆም እንዳልሆነ ይናገራሉ። ሰሞኑን በመተከል አካባቢ ሲዳል የተባለችውን የወረዳ ከተማ የተቆጣጠረው ቡድን አካባቢውን ንጻ ለማውጣት የሚንቀሳቀሰውና ራሱን የጉሙዝ ህዝብ ዴሞክራሲያዊ ድቅናቄ በማለት የሚጠራ ቡድን መሆኑን የብሪሻንጉል ጉሙዝ ፖሊስ ገልጿል። ቀደም ብሎ ህጋዊ ሆኖ ምርጫ ሲሳተፍ የነበረ የተባለውና አሁን በትጥቅ ተደራጅቶ የተለያዩ የሽብር ተግባሮች በመፈጸም ላይ የሚገኘው ይህ ቡድን ከጥቂት ቀናት በፊት ከሱዳን ውስጥ ወሰን 25 ኪሎ ሜትር ርቆ በሚገኘው መርሶ በተባለው ቀበሌ አካባቢ የፖሊስ አዛዥና ሌሎችም 3 ሰዎች የገደለ መሆኑን የአይን እማኞች ተናግረዋል። አሸባሪ ኃይሉ ወደ ሲዳል የገባው ከጠዋቱ 12 ሰዓት አካባቢ ሲሆን በከተማው የነበሩ ኃይሎች ለ3 ሰዓታት ያህል ሲከላከሉ ቢቆዩም ኃይላቸውን አንስተኛ ስለነበረ አሸባሪ ኃይል ከከተማው ለመቆጣጠር ችሏል ተብሏል። ከቀናት በፊት ስለአሸባሪዎች መምጣት መረጃ የነበራቸው ሰዎች ቀደም ብሎ ለሚመለከተው አካል አሳውቀው የነበረ ቢሆንም በአካባቢው ባለስልጣኖች በኩል ምንም እርምጃ ባለመወሰዱ በርካታ ሰዎች ህይወታቸውን አጥተዋል፣ ንብረታቸውም ወድሟል፣ ተፈናቅለዋል። የቤኒሻንጉል ባለስልጣኖች ከቡድኑ ጥቃት በፊት ስለ ጉዳዩ ሲነገራቸው ምንም እርምጃ አለመውሰዳቸውና ከተማዋ ከተያዘች በኋላ ሸሽተው የወጡትን የከተማዋ ባለስልጣኖች ስለ ጉዳዩ ለማሳወቅ ሲሞክሩ ስብሰባ ላይ ናቸው በማሰኘት ምንም ለመስማት አለመፈለጋቸው የአሸባሪ ቡድኑ ሰባባሪ ሳይሆን አይቀርም የሚል ግምት ተወስዷል። ከከተማዋ የሸሹት ባለስልጣኖች ለጥቃት ለህዝብ ለማሳወቅ የቻሉት ለሰባዊ መብት ኮሚሽን መረጃ በቀጥታ በመስጠት ነው። በአካባቢው የሚገኘው ኮማንድ ፖስት ተብዬው በዚህ ጉዳይ ላይ የወሰደው እርምጃ ምን እንደሆነ እስካሁን አልታወቀም። በተያያዘ ዜና ከጥቂት ጊዜ በፊት ከመተከል ዞን ተፈናቅለው በቻግኒ ከተማና በጓንጓ ወረዳ በመጠለያ ውስጥ የሚገኙ ከ77000 በላይ የሆኑ ተፈናቃዮች የክረምት ወራት በመቃረባቸው ምክንያት ስጋት ላይ ወደቁ መሆናቸው ለዜና ተቋሞች ገልጿል። መጠለያቸው ከወንዝ ዳር በመሆኑ የክረምቱ ወር ሲገባ ከፍተኛ ችግር ውስጥ ሊገቡ እንደሚችሉ ተናግረዋል። በቅርብ ጊዜ ውስጥ ወደ አካባቢያቸው እንደሚመለሱ ከአገዛዙ ባለስልጣኖች ተስፋ ተሰጥቷቸው የነበረ ቢሆንም እስካሁን በተግባር የታየ ነገር እንደሌለ ገልጸዋል። ከተፈናቃዮቹ ውስጥ ተመርጠው ራሳቸውን እንዲጠብቁ ስልጠና ቢሰጣቸውም ትጥቅ አልባ መሆናቸውንም ተናግረዋል። ተአምነቱን አጥንቶና በተለያዩ ክስተቶች ተወጥሮ እየተንገዳገደ የሚገኘውን የእስሙላ ምርጫ ለማካሄድ አሁንም ጥረት እየተደረገ መሆኑ ታውቋል። የተመሰረቱት የምርጫ ጣቢያዎች ከግማሽ በታች በሆኑበት የተመዘገበው መራጭ ከ50% በታች በሆነበት በአፋርና በሶማሊያ አካባቢዎች ባለስልጣኖች መካከል በምርጫ ጣቢያዎቹ አመሰራረት ላይ የተከሰተውን ልዩነት መፍትሄ ባላገኘበት ተወዳዳሪዎች በየቦታው በሚገደሉበት ከምርጫ በፊት በተለይም የአማራ ተወላጆች ግድያ እንዲቆም ከፍተኛ ጥያቄ እየቀረበ ባለበት በአጠቃላይም ህዝቡ በምርጫ ተብዬ ውስጥ ለመሳተፍ ያለው ፍላጎት እጅግ በቀዘቀዘበት ሁኔታ ምርጫውን ለማካሄድ መጣር ትርጉም የለሽ ቢሆንም የምርጫ ቦርድ ለመራጮቹ ምዝገባ ያስቀመጠውን ቀን ገደብ እንደሚያራዝም አስታውቋል። ቀነ ገደብ ተብሎ የተቀመጠው ሚያዝያ 15 ቀን እስከ መቼ እንደሚራዘም ባይገልጽም በተራዘመው ቀን ተጨማሪ መራጮች ይመዘገባሉ የሚለው አጠራጣሪ መሆኑን ብዙዎች እየተናገሩ ይገኛሉ። የጨረባ ምርጫ በአሁኑ ወቅት በስልጣን ላይ ያሉትን ከፋፋዮችና ገዳዮችን የስልጣን እድሜ ለማራዘም ሽፋን ከመሆን በስተቀር አሁንም አገሪቱ ላለችበት ውስብስብ ችግሮች መፍትሄ ሊሆን እንደማይችል ግልጽ ነው በማለት ብዙዎች እየተናገሩ ይገኛሉ። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዴሞክራሲ የኢሃፓ ሬዲዮ። ይህ አብይ የሚባል ጭራቅ ኢትዮጵያን ሊያጠፋ የተላከ መሆኑን ዛሬ የሚጠራጠር ካለ አንጎሉን መመርመር ያለበት ነው። ህዝብ እየተፈጀ ስለ ምርጫ ትልቅ ዲስኩር ያወርድብናል፣ ህዝብንም ሊያስፈራራ መቃጣቱ አልቀረም። በቅርብ የሚያውቁት ግን አማራው ተነሳብኝ ብሎ መራድ መንቀጥቀጥ ላይ እንዳለ ይመሰክራሉ። አማራውና ህዝብ ተባብሮ ከተቋቋመው አማራጩ ፍርጠጣ እንጂ እንደ ቻዱ ኢድሪስ ዲቤ ሜዳ ላይ ወጥቶ ተሰልፎ ተዋግቶ መስዋዕት አይደለም። መንግስቱም ቢሆን እንደ ቴዎድሮስ ሽጉጡን ሳይጠጣ በኢትዮጵያ ህዝብ አውሮፕላን ወደ ዚምባብዌ ነው የፈረጠጠው። እነ ሽመልስ አብዲሳ እነ ደንዳአና ገርባ ወዘተ ከወደ አፉ ቀደም ይበሉ እንጂ ዘረኝነትን ያቀርሹ እንጂ ህዝብ ተባብሮ ከመከታቸው ብዙም ጊዜ ሳይፈጁ ሁሉም ጨርቃቸውን ከነመሳሪያቸው ጥለው ፈርጣጭ ናቸው። በራሱ ባብይ ቦይ መንገድ ቀዳጅነት ስለዚህ አማራውም ሁሉም ህብረቱን አጠናክሮ ዘረኞቹን ያራው ጥላለው ሲሉ ትግስት ሰለሞን ከቴል አቪቭ እስራኤል ደብዳቤያቸውን አጠናቀዋል።
ሰላም ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ ፕሮግራም አዘጋጆችና አድማጮች የከበረ ሰላምታዬ ይድረሳችሁ። ባለፈው ሳምንት አንድ ተስፋዬ ስቴ ተባለ የድርግ ጆሮ ጠቢ ያን አሮጌ ጸረ ሀፓ የጥላቻ ዘመቻ ግን መሰረተ ቢስ ጥላቻ የራሱ አይነት አይረቢ የዩቲዩብ ጋዜጠኛ ጋር ሆኖ ሊያሰራጨ ሞከረውን ሐሰት ከሚመለከት ነጥብ ጋር አያይቼ ስለ አፍሪካ አንድነት ድርጅት የተወሰነ ብዬ ደብዳቤ ልኬ ለአየር አብቅታችሁታልና አመሰግናለሁ። ጉዳዩ ከተነሳ ይቀር ይኸው አሳፋሪ የሆነ ጀሮ ጠቢ ተስፋዬ ርስቴ የተባለ ሰው ከራሱ ቢጤ የደህንነት ተብዬ ሰራተኞች አለቆቹና የአለቆቹ አለቃ ከነበረው ከፍቅረ ስላሴ ወግደረስ ጋር የፈጸሙትን ሀገር አዋራጅ ስራን አንስቼ መናገርም እፈልጋለሁ። መቼም ዛሬ ሀገራችን ኢትዮጵያና ህዝቦቿም በተለይ ማማራው ወገናችን ያሉበትን የሰቆቃ ስቃይ እንግልት ሁኔታ ከፍተኛው ትኩረት ተሰጥቶት ምን መደረግ አለበት ብለን ለህዝባችን ቀዳሚ የትግል ስምሪት አቅጣጫ መጠቆም ባለብን ወቅት ያፓ በእነዚህ ቆርፋዶች ተይዞ እኔም በዚህ ወቅት ቋናው ወቅታዊ ሁኔታ ወጥቼ እየጎፈነነኝ ነው ይህንን ታሪክ የማካፍላችሁ። ሞት ይዞ ይሞታልና መቼስ ምን ይደረጋል እንጂ ይህ ታሪክ የሚነገርበት ጊዜ ይመጣል ብዬ እየጠበቅኩ ነበር ስንቱን ጊዜ ያሳለፍኩትም። ታሪኩ እንዲህ ነው። በ1973 ዓመተ ምህረት ኬንያ ዋና ከተማ ናይሮቢ ላይ ተካሂዶ የነበረው የአፍሪካ አንድነት ድርጅት የመሪዎች ስብሰባ ከወትሮው የተለየ አንድ ውሳኔ አሳልፎና የኬንያን መሪ ዳንኤል አራፍ ሞይን የቀጣዩ የድርጅቱ መሪ አድርጎ ይበተናል። ከወትሮ የተለየው የድርጅቱ ውሳኔ ፖሊሳሪዮ ተብሎ ይጠራ በነበረው ተዋጊ ድርጅት ይመራ የነበረውን የምዕራብ ሳህራ ህዝብ ትግልም በሚመለከት ህዝበ ውሳኔ መካሄድ አለበት የሚል ነበር። ይህ ከወትሮ የተለየና ያልተለመደ ውሳኔ የአፍሪካ አንድነት ድርጅትን በተመሰረተ በ19ኛ ዓመቱ ለሁለት የሚሰነጠቀው ሆኖም በቃለም። በውሳኔው በተቆጣቸው ሞሮኮና ደጋፊዎቿ በአንድ በኩል ጻራ ፊውዳልና ተራማጅነን የሚሉ በሌላ ወገንም ተፋጠጡ። በካቲት ወር 1974 ዓመተ ምህረት የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ተገናኝተው የመፍትሄ ሐሳብ ሊመክሩ አዲስ አበባ ላይ ሊገናኙም ይቃጠራሉ። እዚህ ጋ ነው የተስፋዬ ርስቴ ያለቆቹና ያለቆቹ አለቃስ ነዋሪ አሳፋሪም ስራ የሚጀምረው። ሰዎቹ የሚቀጥለው ማለትም 19ኛው የድርጅቱ የመሪዎች ጉባኤ አዲስ አበባ የሚሆንበትንና ታላቁ መሪያቸው ኮሎኔል መንግስቱ ኃይለማርያም በሆነው መንገድ ሁሉ ቀጣዩ የድርጅቱ ሊቀመንበር እንዲሆንላቸው መራውጥና የቅሌት ስራቸውን ሀብለው የሚጀምሩት። ትልቁ ስራቸውም ለመፍትሄ ፍለጋ ወደ አዲስ አበባ የሚመጡትን የውጭ ጉዳይ ሚኒስትሮችንና አጃቢዎቻቸውን ማዝናናትና ማስደሰትም ነበር። የመዝናናቱና የማስደሰቱ መጠን እስከምን ጥግ ድረስ ለመግለጽ ምን ማለት እንዳለብኝ ከኔ የሚመነጭ ቃልም ሆነ ሀረግ ስለሌለኝ የዚያን በወያኔ እስር ቤት ሆኜ ከ600 ገጽ በላይ መጽሐፍ ጽፌ ከተፈታው በኋላ ጥሩና ሙያተኛ መርማሪ ነበረኝና ያ መርማሪ በፒዲኤፍ ፎርማት በኢሜል እንግሊዝ ሀገር ድረስ ያለ ሌላ ለወያኔ ጽሑፍ ምልጃ አቅራቢ የብሪት አረግ ልጠቀምና የተስፋዬ ርስቴ ተስፋዬ ወልደስላሴ ፍቅረ ስላሴ የአፍሪካ ደራሱን የውጭ ጉዳይ ማዝናና ጥግ እስከ ወሲብ ደላላነት ይሄደም ነበር። ታዲያም አዲስ አበባ ላይ የተገናኙት የውጭ ጉዳይ ሚኒስትሮች አዲስ አበባ ላይ የሚችሉትን ያህል ከተደሰቱና ከተዝናኑ በኋላ የረባ መፍትሄ ላይ ሳይደርሱ በሐምሌ ወር ተርፖሊ ላይ ተገናኝተው ሊሞክሩ ይወሰኑና ይለያያሉ። ሐምሌ ሲመጣ ተርፖሊ ላይ የተገናኙትን የውጭ ጉዳይ ሚኒስትሮችን ኮሎኔል ሙአመር ጋደፊ ያደረገውን አድርጓቸው ቀጣዩ 19ኛው የመሪዎች ስብሰባ ተርፖሊ ላይ እንዲሆን ተስማምተው ይለያያሉ። ለዚህ 19ኛው የመሪዎች ጉባኤ ጋዳፊ ከፍተኛ ዝግጅት ከማድረጉም በላይ በአዳራሹ ለፖሊሳሪዮ ተወካይ የተመቻቸውን በራዘጋጅቶም ይቆያል። አገራማን ነው ብለው ለጉባኤ የተገኙት መሪዎች የፖሊሳሪዮ ተወካይን መቀመጫ በሚያዩ ጊዜ ሁሉም የየራሳቸው የግንጠላ ንቅናቄ ስጋት አለባቸውና ሞሮኮን ተከትለው ስብሰባውን ጠቅጥቀው ይወጡና የሚቀጥለው የድርጅቱ ጣፋንታ ላይ የውጭ ጉዳይ ሚኒስትሮቻቸው እንደገና ተገናኝተው እንዲመክሩ አሳስበው ወደየአገራቸው የሚመለሳሉ። የየካቲቱን ወር በነተስፋይ ርስቴና አለቆቹ የተደረገላቸውን ቻቻ በርቻ የለመዱት የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች የእንደገና መገናኛቸውን አዲስ አበባ አድርገው በዚህም ተስማምተው ተለያዩ። በዚህ ጊዜ ነው አንድ ለነበረኝ ቀጠሮ ጌን ሆቴል ስደርስ ሆቴሉ በነተስፋይ ርስቴ መስራ ቤት ሰራተኞች የጉድ ተከቦ የገባ እንዳይወጣ ወጭ አለ እንዳይገባ ተደርጎ ተወጥሮ ያገኘሁት። ቀስብዬ ሁኔታውን ሳጣራ ለካዮስ ይብድላላውን በቀንደኝነት ከሚመሩት የደርግ ሰፋ መሪዎች አንዱ ፍቅረ ስላሴ ወግደረስ ሁሉ ለመስተንግዶ የሚደረገውን ዝግጅት ለመቆጣጠር በሆቴሉ ስለተገኘ እሱን አጅበው የመጡት የደንነት ሰራተኞች መሆናቸውንም ተረዳው። ለመስተንግዶ ጊዮን ሆቴል ብቻ ሳይሆን ሂልተን፣ ዋቢሸበሌና ዲ አፍሪካ ሆቴል የመሳሰሉት ሁሉ ነበር የተዘጋጁት። ይህ ብቻ አይደለም፣ ለወትሮው በአስቸኳይ ጊዜ አስተዳደር ስር ተወጥራ ሰዓት እላፊ በሰዓት እላፊ ስር የነበረችው አዲስ አበባ ውጥረቱ ቀለል ተደርጎላት መንገዶቿ ሁሉ የምሽት እንቅስቃሴ ተጀመረባቸው። በዚህ አዲስ አበባ ጎዳናዎች የምሽት እንቅስቃሴ ነው እንግዲህ የወሲቡ ድላላው ተልእኮ ላይ የተሰማሩት እነ ተስፋየር ክስቴ በርካታ ወጣት ቆነጃጅት ሴቶቻችን ጥቂቶቹ ለአቅመ ሔዋን ያልደረሱ በጊዜው ስትሪት ጋርልስ በሚል ሐረግ የተጠሩ ወጣት ሴቶች ከየጉራንጉሩ አስወጥተው የከተማዋን ዋና ጎዳናዎች እንዲያጨናንቁ ያደረጉት። ፒያሳ፣ ሜክሲኮ፣ ካዛንቺስ፣ ቦሌ ወዘተ በእነዚህ ጎዳና በወጡ ወጣት ሴቶች ተጨናነቁ። ሰራተኛ ሰፈር፣ ጣሊያን ሰፈር፣ ቁጭራ፣ ሰባተኛና ሞላማሩ ዞር ብሎ የሚያያቸው ማጡ። እነ ተስፋየር ስቴት ተሰማሩበት ተልእኮ ተሳክቶ አዲስ አበባ ላይ የተገናኙት የአፍሪካ ውጭ ጉዳይ ሚኒስትሮች የመሪዎቹ ጉባኤ ከትሪፖሊ ተነጥቆ አዲስ አበባ እንዲሆን ግን የመራብ ሳራና ፖሊሳሪዮ ጉዳይ እንድች ብሎ ተነስቶ እንዳይነሳ ወስነው ስብሰባቸውን በደስታ ፈጸሙ። ኮሎኔል ማመር ጋዳፊ አረረ፣ ነደደ፣ ጨሰ። በዚህም ማላበቃ በ1974 ዓመተ ምህረት ለተካሄደው የመሪዎች ጉባኤ ወደ አዲስ አበባ ሲመጣ መንግስቱን ለማስፈራራት በሚመስል መልክ የግል ኮማንዶና ቴኳንዶ ይችላሉ የተባሉ አጃቢዎችን በአብዛኛው ሴቶች ናቸው ተብሏል። በወቅቱ ትልቅ አውሮፕላን ሞልቶ አዲስ አበባ ደርሶ ወደ ስብሰባው አዳራሽ አጃቢዎችን ይዤ ገባለው አትገባም እሰጣ ገባ ውስጥ ገብቶ በመጣበት አውሮፕላን ተመልሶ ወደ ሀገሩ ይገባል። ከስብሰባው ይልቅ በተደረገላቸው የቀንና መስጊት መስተንግዶ የተደሰቱት የአፍሪካ መሪዎች መንግስቱ ኃይለ ማርያምን ቀጣዩ የድርጅቱ ሊቀመንበር አድርገው ይለያያሉ። የቅሌቱ ደረጃ ሲነገር እነ ተስፋየር ስቴ ለእያንዳንዳቸው የአፍሪካ መሪዎችና አጃቢዎች ብቻ ይቀር ይህ አረፍተ ነገርም አልጨርሰውም። ከዚያ ሰዓት ጀምሮ ጋዳፊ በኢትዮጵያ ላይ ቂም እንደቋጠረ እነ መለስ ዜናውንና ስዬ አብርሃን ከካርቱም ትሪፖሊ ድረስ ጋብዞ ኢትዮጵያዊነትን አስክዶ አረቦች ነን ያሰኘና ያስታጠቀ በኋላም እነመለስ ዜናዊ ካዱኝ ብሎ ያለቀቀሰና ሌሎች ተገንጣ ኃይሎችን እየረዳ እግረ መንገዱንም ያፋንም እየጎዳ ፍጻሜው በማያምር ሁኔታ አድሚውን ፈጀም። እነዚህ ናቸው እንግዲህ ንቀንብንቷቸው ማላርፍ ያለቾ ነው እይታችንን ከወቅቱ ነባራዊ ሁኔታ ላይ ነቅለን የነርሱን ተፈንቶ ውስጥ እንድንገባ ጎትተው ሊያስገቡን በያፋ ላይ አፋቸውን የሚከፍቱ አይናውጣ ቆርባቶችም። ሌላው እንደነ ተስፋየር ስቴ በያፋና ዋለልኝ መኮንን ላይ እንደ ጨጎጎት ተጣብቆ አለላቀቅ ያለ ርካሽ ዝረክረክ ደሞ ተክሌ ሻው የተባለ አሳሳችና አሳቻ ሰው ነው። ያስቃባጭነቱ የተላላኪነቱና በላባይነቱ አባዜ አናውዞት ያሻግሬ ተደማሪ ሲሆን ሲንጦለጦል ወደ አዲስ አበባ ብቅ ብሎም ነበር። ማን ቢስም ታሞጠሙ ተባለና አሁን ደሞ ወደ አሜሪካ ተመልሶ ለጣድያለ የሆነ ሰልፍ ላይ ያየሁት። ፍኖቶችና ወደ አዳጮች አይዞን እነዚህን መስገሮች አልፈን ትግሉም ይከተላል። ተናንት አማራ የሚባል ነገር የለም። ያፋ መይሶና ደርግ አንድ ናቸው። ያፋ በነሽብር ካልተከሰሰልን ሞተንም እንገኛለን። የኢትዮጵያ ታሪክ የከሸፈ ነው ወዘተ ወዘተ ሲሉ የነበሩንም ነቀንና ጥለን አልፈን ትግሉ ቀጥሏል ይቀጥላልም በማለት ደብዳቤያቸውን ያደረሱን አንዳርጌ ብዙነ ከመርካቶ አዲስ አበባ ናቸው።
ለፍኖተ ዴሞክራሲ የፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች እንደምን አላችሁልኝ? በወሰን ጊዜ ላይ ደርሰናል ላለሁ ትግላችን ከቆመ ከረገበ ዘረኞቹ ይጨፍሩብናል። አሁን ያለው ሁኔታ ይበልጥ ተፋፍሞ መንጋና ቄሮን ተራራጥ ነው። ግን የሀገራችን ደህንነት ይተበቃል። ጥርት ያለ የጸና ቋም መያዝ ግዴታችን ነው። ዘረኞቹ ጣላቶቻችን ናቸው። ከሁሉም የበለጠ ደግሞ ቀልስልሱ ኮሎኔል አገራት ፍጣላት መሆኑ ላይ ቅንጣትም ወጅምብር ሊኖርና ይገባም። በርትተን ለነሸኘው የተባበረ ትግላችንን ማጧጧፍ አለበን። ፍጅት እየደረሰበት ያለውን አማራና አፋር የክፍፍል ሰለባ ሊያደርጉት ከመጥሩት የጉራጌ ህዝብ ወዘተ ጎን መቆምም አለበን። የሰሜንና ምዕራቡ ህዝብ ሲነሳ የደቡብና የምስራቁ ትግላቸውን ማጀብ ግዴታው ነው። አንድነት ካልተከሰተ ፈሪዎቹ ዘረኞች ከፋፍለው ይጎዱናል። የታጠቁትን ዘመናዊ መሳሪያም የራሳችን አድርገን በራሳቸው ጅራፍ ልንገርፋቸው መቻል አለብን። አብይ ካል ብራኑ ነጋ አብዲሳ ጋቢሳ መርሻ አንጃ ማለትም የግድ ይሆናል። የትግሉን እሳት እንቆስቁሰው እናጋየው ሲሉ ብራኑ ገብረ ኢየሱስ በስደት ከሚኖሩበት ከኡጋንዳ ደብዳቤያቸውን አጠናቀዋል።
የድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ አዘጋጆችና አድማጮች በሙሉ በእያላችሁ በሰላም ተይዘሳችሁ እያልኩኝ ፍኖተዎች ጊዜና ቦታ ካላችሁ ይቺን መልእክቴን እንድታስተላልፉልኝ በትህትና ጠይቃለሁ። ዛሬ በአማራ ላይ የሚደረገው ጭፍጨፋ አሁን የጀመረ አይደለም። ገና በጥዋቱ ወያኔ አዲስ አበባ ሻቢያ አስመራ ከመግባታቸው በፊት ያስከቧቸው ምዕራባውያን በተለይም አሜሪካ መለሰንና ኢሳያስን ካርተር ማዕከል አስጠርተው የሰጧቸው የቤት ስራ ኢትዮጵያን ማፍረስ ኢትዮጵያን ለማፍረስ በመጀመሪያ አማራን ኦርቶዶክስን ክርክሩን ሰብሮ ማጥፋት ነበር። ለዚህም ትብብር ኦነግ የሚባል በሌንጮ ለታ የሚመራ ጽንፈኛ ቡድን ለማፍረሱ እርዳታ እንዲያደርጉ አብረው ቤተ መንግስት አስገቧቸው። እነዚህም ጽንፈኛ ቡድኖች ያደረጉት የመጀመሪያ ኢላማቸው አማራን በተለያዩ ኦሮሞ አገሮች የሚኖሩትን አንገት መቁረጥ፣ ገደል መክተት፣ ቤት ንብረታቸውን ማቃጠል፣ ቤተክርስቲያንን ማቃጠል ሆነ። ይህም ላለፉት 27 ዓመታት ወያኔዎቹ ሲያከናውኑት ቆዩ። አማራውም አላልቃላቸው ገድለው መጨረስ አቃታቸው። የዩጎስላቪያን ሲበታትኑ መጀመሪያ ኢላማ አድርገው የነበረው ሰርቢያንና የሰርቢያን ኦርቶዶክስ ነበር። በዚህ ምሳሌ ኢትዮጵያን ለመበታተን አስቀድሞ አማራንና ኦርቶዶክስን መምታት ነው ብለው ተነሱ። ወያኔ ያልጨረሳቸው ስራ ለወያኔ ማደጎ የሆነውን አብይ ስራውን እንዲጨርስ በቁጥር 1 ኢሳይያስ ዋና የአብይ አማካሪ አድርገው እነሆ ስራቸውን ያቀላጠፉ ይገኛሉ። አብይ ገና ጠቅላይ ሚኒስቴር እንደሆነ አስመራ ሄዶ ከኢሳይያስ ትዛዝ ተቀብሏል። ትዛዙም ሞተው የነበሩ ኦነጋውያን መጀመሪያ እሳት በሚባል በነብርሃኑ ቴሌቪዥን ነፍስ ዘርተውባቸው ከአብይ ጋር ስምምነት ፈጥረው የኦነጉ መሪ ዳውድ ኢብሳ ኤርትራዊ ፍሬው በሰላማዊ መንገድ ሽፋን አዲስ አበባ ሲገባ ጦር ያዙት የኦሮሞ የሻቢያ ኦሮምኛ ተናጋሪዎች ብረት አስይዘው ወደ ምዕራብ ወለጋ አስገቧቸው። ከዛም በጠራራ ፀሐይ ባንክ እንዲዘርፉ ዘመናዊ መሳሪያ እንዲታጠቁ ብሎም በአዲስ መልክ በአማራውና አማርኛ ተናጋሪዎች ላይ ግድያቸውን አፋፋሙ። ግዛታቸውንም አስፍተው ሰሜን ሸዋ ደረሱ። ህልማቸውም እንዲህ ነው። ጎጃምና ወሎ በኦሮሚያ ካርታ ጎንደር ለቲፒኤልኤፍና ለሻቢያ አከፋፍለው ሌሎችንም የኢትዮጵያ ብሔሮች መጫፍለቅ ኢትዮጵያን ማጥፋትና ከዛ በኋላ ስዊድን ሄዶ የኖብል ሽልማት መቀበል ነው። ይሁን እንጂ አይሳካላቸውም። የኢትዮጵያ ህዝብ በጋራ ቆሞ ድራሻቸውን ያጠፋል። በዚህም ላይ አንድ ነገር ለማከል አሁንም የአማራ ለመፍቱ ለህሉናው መዋደቅ ላይ ይገኛል። ሌሎችም ብሔሮች ለምሳሌ ኩራጌው፣ ከምባታው፣ አድያው፣ ሲዳማው፣ አፋሩ፣ ሶማሌው፣ ሐረሪው፣ ጋሞ ሌሎችም ከአማራው ጎን ቆመው እነዚህን ጥቂት ኬንያ ጽንፈኞችን አብሮ ካልታገሉ ነገ ራሱ ይበላል ራሳቸው ይበላሉ። ስለዚህ አብሮ መጮህ አብሮ መታገል አለበት። ግድያው በአማራ ብቻ አይቆምም። አንድ ቦታ መብት ከሌለ ሁሉም ቦታ መብት የለምና ሲሉ ደብዳቤያቸውን ያደረሱልን የዓለም ፀሐይ ኢትዮጵያ ከምስራቅ ካናዳ ናቸው።
ሰላም ፍኖቶች ጤናችሁን ጠብቁ እያልኩ በማሳሰብ ወደ ደብዳቤ መለሳለሁ። ወገኖች በዋሽንግተን ያደረጉት የተቃውሞ ሰልፍ በጣም አስደስቶኛል። የነ አብይን መንጋ አሳፍሯል። ህዝብን ሊከፋፍሉ የሚጠሩትንም ማቃለብሷል። የምለው ቀጥሉበት ይስፋፋ ይጠናከር ብቻ ነው። ያብይ ምንጣፎች ሁሉ ይፈሩ። ወገኑ ሲፈጅ ሲጨረስ አለ ሁሉ ያልተነሳና ያልተቀወመ ሁሉ የፈለገውን ምክንያት ቢዘረዝር ጸረ አማራ ጸረ ኢትዮጵያ ካሃዲነቱ የሚሰረዝ ሊሆን አይችልም። አንዴ አብይ ጋ አንዴ ህዝብ ጋ የሚወላውሉትም ከሁሉም ያጣጎመን መሆናቸው የሚቀር አይደለም። የትግራይ ህዝብ ኢትዮጵያዊ ህዝብ በዚህ አውሬና በሻቢያ ሲፈጅ በዝምታ ማየት ያስለቅሳል ያስወግዛል። ሰባራ ሰበብ እየደረደሩ ካውሪዎች ጎን የሚስተለፉትን ሁሉ ህዝብ እንደሚፈረዳቸው ጥርጥር የለኝም። ብዙ ሚሊዮን ብር ከባንክ አውጥተው ለደጋፊዎችና ህሊና ቢሶች በትነው ለምርጫ ተመዝገቡ ቢሉም ተመዝጋቢ ቁጥር በጣም ጥቂት መሆኑን ራሳቸው እያመኑ ነው። ኢትዮጵያን የሚወዱና ዴሞክራሲ የሚሉ ከዘረኞቹ ማጥገብተው በምርጫ መቆሸሽ መጨማለቅ የለባቸው። ላብይም የሽፋን ጨርቅ ባይሆኑ ይመረጣል መባል ካለበት እንበለውና በሆዴድ ምርጫ አተሳተፉ። የስሬት መንገዱ ተባብሮ ዘረኛውን አገዛዝ ለመጣል መፋለም ብቻ ነው። በወልደቴ ትግሬ በህልብናዬ ኢትዮጵያዊ ተብለ ተክለ ብርሃን ነኝ ከአሌክዛንድሪያ ቨርጂኒያ ከአሜሪካ አገር።
ጠናስተልኝ ፍኖቶች እንደምን ሰንብታችኋል? አላማቹ በጣም መሳካት ላይ ነው የሚያጠግብ እንጀራ ገና ከመጣዱ ያስተውቃል ስትሉ ነበር ማለቴም ቀንና ሌሊት የሽግግር መንግስት ይያላችሁ የህዝብ አመጽ ይፋፋም ይያላችሁ ይሄ ጠቅላይ ሚኒስተር ተብዬ አሸጋግረንም አገራችንን ሊያጠፋ የተነሳ ነው ብላችሁ ነበር ለኢትዮጵያ ህዝብም ተመክሮ ስትሰጡ አዳምጣችኋል በተግባርም እየተረጎመው ነው ድካማችሁ በከንቱ አልሆነም ይሄው የዘራችሁት ዘር ፍሬ ያወጣ ነው ሃሌሉያ አላለው ፍኖተዎች ማለትም ያፓድንት ድሮም አሁንም ቅንነት ያላችሁ በጽናት የምትታገሉ ወንድምና እህቶቼ ሆይ እድሜ ይስጥልኝ እላለው የከበረ አክብሮቴንም አቀርባለሁ እንበርታ አላለው ይብላኝ የእንግዲህ ልጆች እኛ ኮሞችን ሰርዶ አይበቅልም ብለው የአፓንስምና አርማ በጠራራ ፀሐይ ሰርቀው ገብተው የገዳዩን ውሸታሙን ኮሎኔል አብይ እድሜን ለማስቀጠል ለማስረዘም በባልቲሞር ጫ በመሳተፋቸው ማፈሪያና አለቅላቂ እየተባሉ ናቸው እዚያው ከአብይ ደጃፍ ሆነው አብይ የንጹሃንን ዘር ጭፍጨፋ አጠናክሮት እያካሄደ እያዩ ዝምታው ከተጠያቂነት አያተርፋቸውም ትልቅ ወንጀል ሰርተዋል የሚያጠግብ እንጀራ ከምጣድ ያስታውቃል እንደተባለው የአባ አብይ ስልጣን ከያዘ ጀምሮ ሲነግረን የነበረው የአምባገነኑ አንድን ዘር አጥፊ አፈናቃይ መንግስት ማሸነፍ የሚቻለው በነቃ በተደራጀ በታጠቀ ህዝብ አመፅ ነው ከዚያም አስፈላጊው ሁሉን ያካተተ የሽግግር መንግስት ብሎ ነግሮናል በሌላ በኩል ደግሞ ማክሰኞ በስቴት ዲፓርትመንት የተደረገው ሰላማዊ ሰልፍ ላይ የተገኙ ወገኖቼ በጣም አክሩተውኛል ምን ያህል የአገር ፍቅር እንዳላቸው አሳይተዋል እግዚአብሔር ይባርካቸው በጣም ትልቅ ምስጋና ይገባቸዋል እንደዚሁም በመላው ዓለም የምታደርጉት የአብይን ስርዓት ተቃውማችሁ ሰልፍ የምታካሄዱ ወንድሞቻችንና እህቶቻችን በሙሉ ትልቅ ምስጋና ይገባቸዋል ኩራት ይሰማችሁ እላለሁ ወገኖቼ በዲያስፖራም ሆነ በኢትዮጵያ ሰልፍና ህዝብ አመት እናፋፍሞ መቀጠል አለበት እላለሁ ይብላኝ ለግሞች ከግም ጋር ለሚያዘግሙት ትልቅ ህብረት ነው እነኚህ ድርጅት ሆነ ግለሰቦች ከታሪክ መጥፎ ገጽ ላይ ያርፋሉ እንዲሁም እንደገና አሰራረተው እንዳሸውዱን ለአንዴም ለመጨረሻም ድባቅ መምታት አለብን እላለሁ ድል በትግል የህዝብ አመፅ ይፋፋም ከዚራ ከቺካጎ እግዚአብሔር ይስጥልኝ አመሰግናለሁ
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች ሸዋና ወሎ በተለይም ሰሜን ሸዋና ወረኢሉ ውስጥ በሚገኙ አንዳንድ ቦታዎች ማንነታቸው ያልታወቁ ሰዎች ከየአካባቢው እድሜያቸው ወጣት የሆነ ወይም መሳሪያ ያላቸውን ወንዶች እየመረጡ ወዳልታወቀ ቦታ እየወሰዳቸው መሆኑን ቀጥተኛ መረጃ አለ። የሚሰጧቸው ሰበብ አገራቸው ችግር ላይ ነች ሲሆን ወዴት እንደሚወስዷቸው ግልጽ አይደለም። የታፋሾቹ ቤተሰቦችም ጭንቅ ላይ ናቸው። የታፈሱት የት እንዳሉ ማያውቁም። በየአካባቢው ሹማምንት ስለ አፈሳው ወይም ስለ አፋሾቹ ማንነት አያውቁም። መንግስታዊ መዋቅር ጋር እየተናበበ ጭፍጨፋውን የሚያካሂደው ኃይል ይገዳደሩኛል የሚላቸውን እየለቀመና ሌላ የጥፋት እርምጃ እንዳይወስድ ስለሚያሰጋ ጥንቃቄ ይደረግ። ሰዎች በሚያውቋቸው ባለስልጣናት ባዮች ለማያውቁት ተልእኮና ወደማያውቁት ቦታ ተነርተው ከቀያቸው እንዳይርቁ እንምከር። የዘወትር የፕሮግራማችሁ ተከታታይ ኢማም ነኝ ከወሎ ኮምቦልቻ።
ውድ ሰኖቶችና የዚህ ሳምንት የደብዳቤዎች አድማጮች በሙሉ ውድ አድማጮች የዛሬው ጽሑፌን የምጀምረው ክፉ ልማት ከሰይጣን የከፋ ነው ይያልኩ ሲሆን ይህ ቀኑ ያለፈበት የገማና የገለማ ፖሊስከኞችና ጥራቶች ከባህር ማዶ ጥራቶች ጋር ተደምሮ ስናይ ያገራችን መኖርና ዓለምኖር ተስፋ የሚያስቆር ቢመስልም መስረየትና ታንክ ከዛም በላይ አውሮፕላንም ቢኖራቸው እንኳን ከሁሉ ሰው ሰራሽ መሳሪያ የበለጠ መስቀል የተሸከሙ አባቶችና እናቶች እንዲሁም የአገር ወዳድ ህዝቦችን አምላክ ጥላትን ከዚህ ቀደም እንዳሳፈረው ሁሉ ጥላትን በኢትዮጵያ ስፊት ያንበረከል ይያምናለው። በአገሩ ላይ የተፈጸመ ያለው ሁኔታ ከልቡ ያዘነ ኢትዮጵያዊ ሁሉ ከዓለምና ከአገር በቀል ሰርኞች ያመለጠችና በአሸናፊነት የተወጣች ኢትዮጵያ የምናይበት ጊዜ ሩቅ አይሆንም ብዬ አምናለሁ። አሜን ያደርግልን እላለሁ። ከዚህ ጋር በተያያዘ አገር ካልፈረሰች ብለው አራሳ የሚደፍቁ የአገር መፍረስ ህልምና ቅዠት ሰይጣናዊ ህልም ስለሆነ የምትፈርስ አገር የለችም። አፍራሾች ራሳቸው ከነአጀንዳቸው ይፈርሳሉ። በስውር ካፍራሾች ጋር የሚሰሩ የውስጥ አርበኛ ባለስልጣናትም ከሰይረኞቹ ጋር ይፈርሳሉ። አገር ለማፍረስ እንቅልፋቶ ለተቀን የሚሰሩ ሁሉ ለዘላለም ያርፋሉ። ለዘላለም በኢትዮጵያ ህዝብ ዘንድ በታሪክ ሲወገዙ ይኖራሉ። እነዚህን ክፉ ጠላቶች ያሁኑ ትውልድ ብረት ቢረሳ ታሪክ አይረሳቸውም። እዚህ ላይ ከመደምደም በፊት አንድ ነገር ልፈልጋለሁ። ይኸውም ስለ ክልሎች ሲሆን ህልማችን ክልሎች እንዲፈርሱ እና የኢትዮጵያ ህዝብ በፈለገበት አካባቢ ሰርቶ የመኖር መብት እንዲኖረው የተገነባው አጥር መፍረስ የተገነባው አጥርና ግንብ አፍርሶ በህግ የተደነገገና የተደገፈ ፌደራሊዝም የሚተዳደርና ዜጎች ከወትሮም እንደድሮ ካለምንም ስጋትና ፍራስ ተዛውሮ የሚኖርባት ኢትዮጵያ ትኖር ነው። ይሁሉ ስግል ባጭሩ ፌደራሊዝም አጣሞ በክልል የተኩ ጽንፈኞች ዛሬ በዚሁ ባጠሩት የጎሳ አጥር ከለላ በማድረግ ኢትዮጵያ የሚለውን ቡድንም ሆነ ግለሰብ ኢላማ ያደረጉ ይገላሉ፣ ያስራሉ፣ አላማቸውንም ያራምዳሉ። ስለዚህ ክልል ለኢትዮጵያም ሆነ ለህዝቡ ጥቅም ስለሌለው በትግል መፍረስ ያለበት አጥርና ግንብ ነው። የፖለቲካ ነገር ትዝብት ላይ ይጥላቸዋል። ኢትዮጵያ ሁሉ ጠንቅቀው አውቋቸዋል። ኮያሌ ከመራውያና ከአረቦች ጋር ሆናችሁ እናስ አገራችሁን ለማፍረስ እንቅልፍ እንዳጣችሁ እናውቃለን። እናንተ ነጭና አረብ ካላችሁ እኛ ኢትዮጵያውያን ግን እግዚአብሔር አለን። ኢትዮጵያ ትፈርስም እናሸልፋለን እናቸንፋለን ሲሉ ይህን ደብዳቤ ያላኩልን አቶ ማስቆ ጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢሃፓ የሬዲዮ ስርጭት ኢሃፓ ከዛሬ 35 አንስቶ የዘር ፖለቲካ ቀውስ ፈጣሪ አገራው ዳሚ እንደሆነ እያስተነቀቀ ያለውን ባይሮቻችን እያየን እንባ በእንባ የሆነን እንገኛለን። የሚፈሰው የአማራ ህዝብ እንባ ለምን አልቆመም ወይም ለምን ማስቆም ተሳነን የሚለው ጥያቄ የብዙዎቻችን ሆዶ ባጀ። የዚህ ጥያቄ መልስ በጆቻችን ሆዶ ሳለ የምናማትረው ግን ገዳዮቻችን እንዲታደጉን ነው። ኢህአዴግ ተባለ ብልጽግና፣ ወያኔ ተባለ ኦዴፓ ወይም አዴፓ ነገጠባ ለኢትዮጵያ ጥፋት የሚያሰሩ ናቸውና ጠላት ጉያ ውስጥ ተወሽቆ ጠላትን መፋለምና ጥግ ማስያዝ አይቻልም። ለዚህ ነው የመተከል፣ ያጣየ፣ የወለጋ፣ የሻሸመኔ፣ ያርሲ፣ ያረርጌ፣ የባሌ፣ የጉማይዴ፣ ያማሮ፣ ያዋሳ፣ የጉማይዴ ወዘተ ግድያዎችን ማስቆምና ገዳዮቻችንን መፋረድ ያልቻል ነው። የኢትዮጵያ ጠላት ዘረኝነት ሲሆን ዘረኝነትን በማቀንቀን አገርን የሚያስተራምሱት ህወሓትና የህወሓት ተቃዋሚነን የሚሉ ዘረኛ ቡድኖች ኦዴድ፣ ኦዴፓ፣ ብአዴን፣ አዴፓና ሌሎች የዛሬ 30 ዓመት ከተከተቱበት የዘረኝነት ጠርሙስ ውስጥ መውጣት ያልቻሉና እስከዛሬም ዘረኝነትን የሚያጓሩ እንዲሁም በሆዳቸው የሚሳቡ አድርባዎች እና አንጃዎች መሆናቸውን መጠራጠር ለሚፈጸው የህዝብ ደም መቀለድ በሀገር መዶለት ነው። ለዚህም ነው ኦዴፓ፣ አዴፓና ግብራበሮቻቸው እንደ አባታቸው ወያኔ የማይቀረው ፍርድ ሊሰጣቸው ጊዜ ቀርቧል። ከዚህ ጋር በተያያዘ ሊታወቅ የሚገባው እየፈሰሰ ያለውን የአማራ ደም ለመታደግ ከአዴፓ አደረጃጀት ነፃ የሆነ መዋቅር በሚስጥር እየዘረጉ ያገዛዙን ነብርነት የውሸት መሆኑን በትግላችን ማሳየትና የአዴፓ መኳንንቶችን ጠራርገን ሳናስወግድ የአማራን ደም መፍሰስ ማስቆም ዘበት ነው። ከዛሬ አንድ ወር በፊት ባጣዬ የደረሰው ግፍ እንደሚደገም አይጠራጠርም ነበር። አዴፓ የደረሰው ግፍ መንገድ ጠራጊ እንጂ ተከላካይ አልነበረም። ባጣዬ ጭፍጨፋ ኦዴፓም አዴፓም ተጠያቂዎች ናቸው። የግብጽዋ ሞልቶ መፍሰሱን ከሰሞኑ በተለያዩ ከተሞች እየተካሄዱ የሚገኙ ህዝባዊ ተቃውሞዎች አገዛዙን እያወገዙና እንዲወገድ ድምጽ እያሰሙ መሆናቸው ይበል ይጠንክር ማለት ብቻ ሳይሆን የየድርሻችንን ማበርከት ይገባናል። ባጣዬ ለደረሰው ግፍ ግንባር ቀደም ተጠያቂው አብይ አህመድ ለመሆኑ በበርካታ የአማራ ከተሞች መንጸባረቁ የኦዴፓ ዘረኛ አገዛዝ ወደ መቃብሩ እየተንደረደረ መሆኑን አሳይቶናል። በአማራ ከተሞች እየተካሄዱ የሚገኙት ህዝባዊ የተቃውሞ ድምጾች በሌሎች የኢትዮጵያ ከተሞች ሊቀጥሉ ይገባል። በቡራዩ ለደረሰው ግፍ ድምጹን ከማሰማት አንስቶ የእርዳታ እጁን የዘረጋው የኢትዮጵያ ህዝብ የአማራ ህዝብ ግፍ እየተፈጸመበት አርባ ምንጭ ለምን ዝም አለ? ወላይታ ሶዶ፣ ሆሳዕና፣ ወልቂጤ፣ ቡታጅራ፣ አዋሳ፣ ዲላ፣ ሳውላ፣ ጅጅጋ፣ ሰመራ ወዘተ ከተሞችን ለምን ህዝባዊ የተቃውሞ ሰልፎች እስካሁን ማካሄድ አልተቻለም ብሎ መጠየቅ ፈለኩ። በወለጋ የተዘረገፈው የእናቶች ማህፀንና የታረዱ ጽንሶች፣ ባጣዬ ከነ ህይወታቸው በእሳት ነበልባል እንደ ጧፍ ነደው አመድ የሆኑት ህፃናት እና ሽማግሌዎች ጩኸቶች፣ በእሳቱ የጋዩ አርሶ አደሮች ጎተራዎች ወዘተ። በሰብአዊ ቋንቋ የማያሳዝነው የሰው ልጅ ካለ ወያኔ ወይም ኦዴፓ ወይም አዴፓ ወይም የደቡብ የወንበዴው ብልጽግና ነፍሰ ገዳዮች፣ አድርባዎች፣ አንጃዎች ብቻ ናቸው። በቃ ብለዋል የአማራ ወጣቶች። ነፃነታችንን በትግላችን ለመዋጀት በአንድነት ተነስተን በዘረኛው የኦዴፓ አገዛዝ ላይ እንነሳ፣ እናምጽና ህዝባዊ ፍርድ እንስጠውና ግድያዎቻችንን፣ መፈናቀላችንን፣ መራባችንን፣ መታረዛችንን እናስቁም የሚል ጥሪን ማስተጋባት ማስተላለፍ እወዳለሁ ሲሉ ገብርዬ ከፒያሳ ጎንደር ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ ውድ የፈኖተ ሬዲዮ አድማጮችና አስተካካዮች። ምርጫ የዲሞክራሲ መገለጫ ስለመሆኑ ብዙ ሰምተናል። ምርጫ ተካሄደ ማለት ግን ዲሞክራሲ ተግባራዊ ሆነ የሚባለው የምርጫው ሂደት ከጅማሮ እስከ አፈጻጸሙ ፍትሃዊና ትክክል ሲሆን ብቻ ነው። ለመሆኑ በኢትዮጵያ ሀገራችን ምርጫ ማካሄድ ወይም ድምጽ መስጠት መቼ ተጀመረ? ንጉስ ኃይለ ሥላሴ የመጀመሪያውን የኢትዮጵያ ህገ መንግስት ሐምሌ 16 1931 ዓመተ ምህረት ለህዝባቸው እንዳበረከቱ ከታሪካችን እንረዳለን። ቆየት ብለው ደግሞ የራሳቸውን ህገ መንግስት ኖቬምበር 14 1955 ማሻሻያ በማድረግ አሳወጁ። ይህም የተሻሻለ የህገ መንግስት አዋጅ የነገሱበትን 25ኛ ዓመታቸውን ሲያከብሩ ለሚወዱትና ለሚወዳቸው የኢትዮጵያ ህዝብ ያቀረቡት ገጸ በረከት መሆኑ ነበር። በህገ መንግስታቸው ውስጥ እንደ ሌሎቹ አገሮችም ፓርላማ ምክር ቤት አስፈላጊ ነው በማለት እንዲዋቀር ፈቅደው ነበር። የንጉሱ ፓርላማ በሁለት ሲከፈል እነሱም የላይኛው ክፍል ሴኔት እንዲሁም ታችኛው ክፍል በመባል የሚታወቁት ነበር። በታችኛው ክፍል የሚቀመጡ መማክርቶች በህዝብ ፊት ተወዳድረው የሚመረጡ ሲሆን የሴኔቱ ክፍል መማክርቶች ግን የሚመደቡት ወይም የሚሾሙት በራሳቸው በንጉሰ ነገስቱ ብቻ ነበር። እሳቸውም ምርጫ የዲሞክራሲ መገለጫ መሆኑን ይናገሩ ነበር። በንጉሱ ቦታ የህዝቡን ድል ነጥቆ በስልጣን ላይ ጉብ ያለው ፋሽስቱ ደርግ ደግሞ የሰሜን ኮሪያ መሰል ምርጫ ማካሄዱን አንረሳውም። እሱም ሲንኮታኮት ደግሞ ወያኔ የተባለ መርገምት የግፍ በትሩን ይዞ ብቅ አለ። ወያኔም የራሱን ድርጅት የፖለቲካ ፕሮግራም የኢትዮጵያ ህገ መንግስት ነው በማለት አወጀብን። ስለ ምርጫ ስናወራ በዓለም ዙሪያ ያሉ አገሮች ውስጥ ምርጫ እንዴት እንደሚካሄድ ከተለያዩ የሚዲያ ክፍሎች ብዙ የሚያስገርሙ ነገሮችን ሰምተናል። በነገራችን ላይ ምርጫን ማጭበርበር በወያኔ የተጀመረ ክስተት አይደለም። በሁሉም አገሮች ያሉ መንግስታት እንደ ብልጠታቸው ጥልቀት ማጭበርበር ያካሂዳሉ። የወያኔን ማጭበርበር ግን ልዩ የሚያደርገው በመጨረሻው የምርጫ ዘመኑ 100% ማሸነፉን ያለ መሸማቀቅ በትዕቢት ማወጁ ነው። ሰላይት ጀመር እንደተባለው ምርጫ ወይም ድምጽ መስጠት የዲሞክራሲ መብት ነው። ነጻና ፍትህ የሆነ ምርጫ መሰረታዊ የሆኑ የዲሞክራሲ ምሰሶዎች ናቸው። ዓለም ስለ ዲሞክራሲ ማውራት ከጀመረ ወደ 2500 ዓመታት እንደተቆጠሩ ይነገራል። የዛሬውን አይነት የውክልና ዲሞክራሲ ሪፕሬዘንታቲቭ ዲሞክራሲ ባይታወቅም በግሪክና በሮም በተመሳሳይ ዘመናት ቀጥተኛ ዲሞክራሲ ዳይሬክት ዲሞክራሲ ተግባራዊ እንደሆነ በታሪክ ተመዝግቧል። ምርጫ እንዲሳካ ሚዲያዎች፣ ጋዜጠኞችና ምሁራን ህዝቡን ማስተማር ይጠበቅባቸዋል። ትምህርቱንም እንዲሰጡ ከመንግስት ተጽዕኖ ሙሉ በሙሉ ነጻ መሆን አለባቸው። ሚዲያዎች ደግሞ ወገንተኛ ሳይሆኑ ተገቢውን ትምህርት መስጠት ይጠበቅባቸዋል። በተለይ ለመጀመሪያ ጊዜ ምርጫ ስለሚሳተፉ ዜጎችን ማበረታታት እጅግ በጣም አስፈላጊ ነው። ግን በአሁኑ ዘመን አድሏዊ ያልሆነ ሚዲያ ወይም ጋዜጠኛ ይኖር ይሆን? አገሮች ሁሉ በምርጫ ያምናሉ ብሎ መናገር አይቻልም። ሆኖም ግን የተባበሩት መንግስታት ድርጅት በ1948 ዓመተ ምህረት ላይ ድምጽ መስጠት ወይም ምርጫ ማካሄድ የሰዎች መሰረታዊ መብት ነው ሲል አውጇል። ዘግይቶ ቢሆንም በምርጫ ላይ ብቁ እውቀት ያላቸው ሊቃውንቶች በ2007 ከሴፕቴምበር 14 እስከ 17 ቀን ድረስ በሃንጋሪ ዓለም አቀፍ ስብሰባ አካሂደዋል። በዚህ ኮንፈረንስ ላይ ዓለም አቀፍ የምርጫ ቀንም በየዓመቱ ፌብሩዋሪ በገባ በመጀመሪያው ሐሙስ ዕለት እንዲከበር ውሳኔ ሐሳብ አቅርቧል። ይህ ስብስብ ዲሞክራሲያዊ የሆነ ምርጫ እንዲካሄድ ከየአገራቱ የተሰበሰቡና ለምርጫ ጠቃሚ የሆኑ አዳዲስ ዘዴዎችንና ስለተከሰቱ ችግሮች ግንዛቤዎችን ጨብጧል። በተለይ ደግሞ የመጀመሪያው ጊዜ መራጮችና ወጣቶች በዲሞክራሲያዊ ምርጫ ላይ ከፍተኛ ተሳትፎ እንዲያደርጉ አበረታቷል። የየአገሩን መንግስቶች፣ የፖለቲካ ሰዎች፣ ፓርቲዎችንም ትኩረትን ለመሳብና ህዝቡ የምርጫ ተሳታፊ እንዲሆን የማበረታታት የዚህ ዓለም አቀፍ ስብሰባ ዓላማው ነው። እስቲ በምርጫ ዙሪያ አንዳንድ ያነበብኳቸውን አስገራሚ ነገሮች ላካፍላችሁ። ግንዛቤውን ያገኘሁት ከሜንታል ፍሎስ ድረገጽ መሆኑን መጥቀስ እወዳለሁ። እኔም አንዳንድ ነገሮችን ጨምሬባቸዋለሁ። አንደኛ፣ መምረጥ ወይም ድምጽ መስጠት የዲሞክራሲ መብት ነው ይባላል። ዲሞክራሲ ነው ከተባለ ደግሞ አለመምረጥን መብት ነው ማለት ነው። አውስትራሊያ መምረጥን በህግ ታስገድዳለች። እድሜው 18 እና ከዚያ በላይ የሆነ አውስትራሊያዊ ሁሉ ለመምረጥ መመዝገብ አለበት። ያልተመዘገበና በምርጫ ያልተሳተፈ በገንዘብ ይቀጣል። ገንዘቡን ካልከፈለ ደግሞ ጫን ባለ ገንዘብ ወይም በወንጀለኛነት መቀጣት ይኖራል። በተቃራኒው ደግሞ በርካታ አገሮች በሚገርም ሁኔታ ድምጽ ለመስጠት የሚወጣውን ሰው ብዛት መቀነስ ይወዳሉ። በዚህ አይነቱ ሴራ የዓለም የዲሞክራሲ ሞዴል ናት የምትባለው አሜሪካ የመራጩን መብት በመርገጥ ለምርጫ የሚወጣውን መራጭ ቁጥር በተለያዩ ዘዴዎች ሲያሽመደምዱት በገሃድ ይታያል። ሁለተኛ፣ በብራዚል ከ1988 ዓመተ ምህረት ጀምሮ የ16 ዓመት ወጣት የመምረጥ እድል ተሰጥቶታል። እንዲያውም እድሜው ከ16 እስከ 69 ዓመት ሆኖ ካልመረጠ ልክ እንደ አውስትራሊያው ህግ መቀጮ ይደነገጋል። በብዙ ሀገሮች ለመምረጥ 18 ዓመት እንዲሆን ሲጠየቅ፣ በአንዳንድ ሀገር ደግሞ 21 ዓመት ካልሞላ መምረጥ እንደማይችል የታወቀ ነው። አውስትራሊያ፣ ኒካራጓ፣ አርጀንቲና እድሜያቸው 16 እና 17 ዓመት ለሆኑ የመምረጥ እድል ሲሰጡ፣ ሱዳን እና ኢንዶኔዥያ የምርጫውን ጣሪያ 17 እድሜ አድርገውታል። ለነገሩ የዛሬ 10 ዓመት የ21 ዓመት ወጣትና የዘንድሮ የ16 ዓመት ወጣት በአእምሮ እድገት ቢነጻጸሩ የ16 ዓመት ወጣት ሚዛን የሚደፋ ይመስለኛል። ሶስተኛ፣ በርካታ ሀገሮች የምርጫ ቀናቸውን እሁድ አድርገዋል። አገርም እንደ ሰው የዲሞክራሲ መብት አለውና ከእሁድ ቀን ውጪ የራሳቸውን የምርጫ ቀን የወሰኑ ሀገሮች በመኖራቸው መደነቅ የለብንም። ለምሳሌ አሜሪካ ለምርጫ የመረጠችው ቀን ማክሰኞ ነው። ካናዳ ሰኞ ይሻለኛል ስትል ብሪቲሽ ደግሞ ሐሙስ፣ አውስትራሊያና ኒውዚላንድ ደግሞ ቅዳሜን መርጠዋል። ለመሆኑ ኢትዮጵያ የትኛውን ቀን መርጣለች? አራተኛ፣ ህዝብ በመጫ ላይ ተስፋ በቆረጠባቸው ሀገሮች ተሳትፎ የመነመነ ነው። ለምሳሌ በአሜሪካን በተደረገው ስሌት መሰረት በ2012 በምርጫ ለመሳተፍ የወጣው ከ154 የሚሆነው ብቻ ነበር ተብሏል። ኦኢሲዲ ተብሎ የሚታወቀው የኢኮኖሚና የልማት ድርጅት ስር ከተመዘገቡ 35 አገሮች በምርጫ የተሳተፈላቸው ህዝብ መጠን ሲታይ አሜሪካ ከተባሉት አገሮች 31ኛ በመሆን ኋላ ቀርነቷን አስመዝግባለች። ያለኔ ዲሞክራሲያዊ አገር የለም በማለት ለምትታበየው አሜሪካ ይህ ምን መልእክት ያስተላልፋል? በዘንድሮ የኢትዮጵያ ምርጫ የተሳታፊው ህዝብ ቁጥር እጅግ ያሽቆለቆለ እንደሚሆን ተገምቷል። በተቃራኒው ደግሞ በ2014 ዓ.ም ምረት ቤልጅየም ከህዝቧ 87.2% የሚሆነው ለምርጫው መመዝገቡን በማሳየት ዓለምን አስደንቃለች። አምስተኛ፣ ታላቋ ዲሞክራሲያዊ የምትባለው ህንድ የመጨረሻ ዕጣዋ በአንድ ቀን ሊጠናቀቅ ስለማይችል ምርጫ ከሳምንቶች እስከ ወራት እንዲራዘም ተፈቅዷል። አሜሪካን ደግሞ የተፈቀደው የምርጫ ሰዓት ከመጠናቀቁ በፊት ቶሎ መስጋትን ስትወድ አንዳንዴም በአንዳንድ አካባቢዎች ምርጫው መጀመር ከሚገባው ሰዓት ዘግይቶ እንዲጀመር ያደርጋሉ። ይህ ሁሉ ተንኮል የመራጩን ቁጥር ለማሳነስ ነው። ስድስተኛ፣ ለነገሩማ ሰሜን ኮሪያም ምርጫ ታካሂዳለች። ኮያኒ ውሸት ባይበልጡም 99.7 የሚሆነው ህዝብ ተሳትፏል በማለት ሰሜን ኮሪያ ነግራናለች። ሰባተኛ፣ በስዊድንና በፈረንሳይ የመራጮች ምዝገባ አውቶማቲክ ነው። ማለትም በፈረንሳይ ልክ 18 ዓመት ሲሞላ ወዲያውኑ ተመዝጋቢ ይሆናል። ስዊድኖች ደግሞ 18 ዓመት ሲሞላ ታክስ ክፍያ በመመዝገብ ወዲያውኑ የመምረጥ መብት ያረጋግጣል። ስምንተኛ፣ የሴቶች ጭቆና ድርብርብ ነው ቢባል ጭቆናቸውን በበቂ የሚገልጽ አይመስለኝም። ሴቶችን ባሎቻቸው እንዲገርፏቸው የሚፈቅድ ዘመን ነበር። በአሜሪካና በሌሎችም ሀገሮች ሴቶች የባሎቻቸው እቃ ወይም ንብረት እንጂ እንደ ሰውም አይቆጠሩም ነበር። የሴቶች የመምረጥ መብታቸው ለምሳሌ በስዊዘርላንድ እስከ 1970 ዓ.ም ድረስ መምረጥ አይችሉም ነበር። በኩዌትማ ከ1990 ጀምሮ ሴቶች መምረጥ አይችሉም። ዘጠነኛ፣ ንጉስ ወይም ንግስት ድምጽ ይሰጣሉ ወይ? ድሮ ንጉስ ኃይለ ሥላሴ ድምጽ ይስጡ ወይም አይስጡ እንደነበር ትዝ ባይለኝም ከህገ መንግስት በላይ ስለነበሩ ከፈለጉ ማን ከልክሏቸው? የእንግሊዝ ንግስት ድምጽ እንዳትሰጥ የተጻፈ ህግ ባይኖርም ንግስቲቷና ቤተሰቧ አድሏዊ ሆነው እንዳይታዩ ብለው ድምጽ አይሰጡም ይባላል። አስረኛ፣ የኒውዚላንድ ደንብ ይገርማል። ፖለቲከኞችና የሚዲያ ሰዎች የምርጫውን ሂደት እንዳይበጠብጡ ሲባል ከምሽቱ 7 ሰዓት በፊት አንዳችም ቃል መተንፈስ እንዳይችሉ በህግ ታግደዋል። 11ኛ፣ ሊክስትስታይን የምትባል አንዲት ደቂቅ አገር በአውሮፓ ውስጥ አለች። የኗሪዎቿ ብዛት 38896 እንደሆነ በ2020 ዓ.ም በተደረገው ህዝብ ቆጠራ ታውቋል። ለሚመርጣቸው ሰዎችና ለሪፈረንደም ከሚሰጠው ድምጽ ባሻገር በአንድ ስፍራ የሚኖሩ ሰዎች ለ10 ዓመት በዚያ አካባቢ ከኖሩና ዜግነት እንዲሰጣቸው ከጠየቁ የሚወሰነው በህዝብ ድምጽ ነው። ድንቅ። 12ኛ፣ የዲሞክራሲ መብት ሁለንተናዊ ሲሆን ልብን ያሞቃል። ከመሬት ውጪ ያሉ ሰዎችም እንደ አሜሪካ ባሉ ሀገሮች የመምረጥ መብታቸው እንደ ማንኛውም የመሬት ህዝብ የተፈቀደ ነው። በፕላኔት ወይም በጨረቃ ወይም በህዋ ውስጥ የሚንሳፈፉ ሰዎች እንዲመርጡ የሚስጥር ምርጫ ካርድ በጨረር ይላክላቸዋል። እነሱም የሚፈልጉትን ከመረጡ በኋላ እድሜ ለኮምፒውተር ወደ መሬታቸው ይልኩና ድምጻቸው እንዲቆጠር ይሆናል። 13ኛ፣ ከ1930 እስከ 2012 ዓ.ም ድረስ በቺሊ ሴቶችና ወንዶች በአንድ መስመር ሆነው መምረጥ አይችሉም ነበር። የሴት ንቀት ይሁን ወይም የተለያዩ ጾታዎች ሲገናኙ በመፈላግለጋቸው የተነሳ ምርጫውን ያስተጓጉላሉ ተብሎ እንደሆነ አልገባኝም። 14ኛ፣ የዘመኑን የኢንተርኔት ስልጣኔ በመጠቀም ኢስቶኒያ በምትባል በአንዲት ትንሽ ሀገር ምርጫ ወይም ድምጽ መስጠት ከ2005 ዓ.ም ጀምሮ ተግባራዊ መሆን ተጀምሯል። መልካም ምሳሌ በመሆኑ ወደ ሌሎቹም ይዛመት ይሆን? 15ኛ ያልተማሩ ወይም ፊደል ያልቆጠሩ ዜጎች ባሉበት ሀገሮች የተወዳዳሪዎችን ፎቶ በሳጥኑ ላይ በመለጠፍ ወይም የተለያዩ ምልክቶችን በማስቀመጥ ይመርጣሉ። ለምሳሌ በጋቦን ማንበብ የማይችሉ ዜጎች የተወዳዳሪዎችን ምልክት ያዙ የብረት ሳጥን ውስጥ ከማርበል የተሰራ ጠጠር ይፈታሉ። እያንዳንዱ የብረት ሳጥን ደወል ስለታሰረባቸው ጠጠሩን ሲከቱ ድምጽ ያሰማል ወይም ይደውላል። አንዴ የከተተ ሰው ተጨማሪ ጠጠር ተጨመረና ደውሉ ከአንድ ጊዜ በላይ ተደወለ ባጠገቡ ያለ የምርጫ ጣቢያ ኃላፊ ሰውየው ደንብ መጣሱን ያውቃሉ። በኢትዮጵያችንስ ያልተማረው ህዝብ እንዴት ነው የሚመርጠው? በነገራችን ላይ በኢትዮጵያ በንጉሱ ዘመን እንደ ብዥታ ሆኖ በአምሮዬ ውስጥ የተቀረጸ የምርጫ ምልክት ትዝ ይለኛል። ተወዳዳሪው በኩምቢ ነጭ ቮልክስቫገን ላይ የለጠፉት የንብ ምስል ጎልቶ ይታያል። የመለያ ምልክታቸው ነበር። በቮልሱ ላይ ከነበረው ሜጋፎን ወይም ማጉያ የምረጡኝ ድምፅ ይሰማ እንደነበር ግን ትዝ ይለኛል። የሌሎቹን ተወዳዳሪዎች አላስታውስም። የእሳቸውን ንብ ምስል ደስ የምትልም ይመስለኛል። ታዲያ ሰውየው ውድድሩን ማሸነፍ አለማሸነፋቸውን አላስታውስም። ደግሞም የምርጫው ታሪክ ስላልገባኝ የት ደረሱን ብዬም ለማወቅ አልተጨነቅኩባቸውም ነበር። ፋሽስቱ ደርግ ለምርጫ ያስቀመጠው መንግስቱ ኃይለማርያምን ስለመሆኑ ገጠር ሆኜ አይቻለሁ። ሌላ ተወዳዳሪ አልነበረም። ተወዳዳሪ በሌለበት ሁኔታ ለምን ምረጡ ተብሎ ህዝቡን ስራ እንዳፈሱት መገረሜ አልቀረም። አገር ቤት ባልኖርም ወያኔዎች መለያቸው ንብ እንደነበረች በድረ ገጽ አይቻለሁ። ንብሳቶን ዝንብ ነበር የምትመስለኝ። በንጉሱ ዘመን ያየኋት የሰውየው ንብ የዘመኑን ቴክኖሎጂያዊ ባለማግኘቷ ጥራትና ውበቷ እንደ ወያኔዎቹ ንብ ባትዋብም ማራኪ ነበረች። ግን የወያኔዎቹ ንብ ለምን ይሆን ዝንብ የመሰለችኝ? የዘንድሮቹ ብልጽግና ቡድን ደግሞ የወሰደው ምስል የአምፖል ነው አሉ። እንደ ወያኔዎቹ ንብ ዝንብ የመምሰሉን ያህል የብልጽግናው አምፖል የተቃጠለ አምፖል ነው መስሎ የሚታየኝ። ግንቦት ሰባቱ ኢዜማ የእህል ነጋዴዎች ክለብ ይመስል ምረጡኝ ብሎ የመጣው በሚዛን ምስል ነው። እንደተለመደው የብርሃኑ ቡድን ገንዘብ ላይ ማነጣጠሩን ለማሳየት ይሆን ሚዛንን ይዞ ብቅ ያለው? መቼም ከነ ብርሃኑ ማጭበርበር እንጂ ፍትህ በሚዛን ይሰፈራል ብዬ አልሞኝም። የኢሃፓ አንጃዎች የአውራ ጣት ለሌላ ቀጠሮ እናስተላልፈው። ለመሆኑ ዘንድሮ የኢትዮጵያ ምርጫ ቅርጫ ነው ወይስ አመጽ ነው የሚያስፈልጋት? አገር በአራቱ ማዕዘን እየታመሰች ይያለች የምናየው የምርጫ ድራማ አያበሳጭምን? ህዝብ እንደከብት እየታረደ ቤትና ንብረት እየወደመና የእምነት ቤቶች በቃጠሎ ሲጠፉ ያየን ስለ ህግ የበላይነት ክርክር መስማት እጅግ በጣም ያሳምማል። አገር እንዲህ እየታመሰች ባለችበት ሁኔታ ስለ ምርጫ ማውራት ሳይሆን ማሰቡን በራሱ ኃጢአት ነው። ደግሞስ ምርጫ ይደረግ ቢባል በእውን ተግባራዊ ማድረግ ይቻላልን? ወደ 7 ሚሊዮን ነዋሪዎች አሏት በመተባለው አዲስ አበባ ለምርጫ የተመዘገበው ሰው ቁጥሩ 250 ሺህ ነው ተብለናል። በርካታ አጣዬን መሳይ አካባቢዎች ውስጥ ያሉ ሰዎች ከተማቸውን ለቀው ሸሽተዋል። እና መራጩ ማን ነው? ደግሞስ ህዝቡ ህይወቱን ከገዳዮቹ ለማትረፍ ለህፃናቱና ለደካሞች የሚያቀርበው ፍርፋሪ ማስተላለፍና ዘዴ መሻት እንጂ ምርጫውማ ባፈንጫቸው ቢደፋም ግድ ሊኖረው አይገባም። እነ ከላይ ስለተለያዩ በ15 አገሮች ምርጫ የሚያስገርሙ ነገሮችን ተመልክተናል። በ16ኛው ደግሞ ወደ ኢትዮጵያ ስናተኩር መራጭ በማይኖርበት ሀገርና ህዝብ ማንነቱ እየተጨፈጨፈ ባለበት ሁኔታ ምርጫ ለማካሄድ ከ50 ድርጅቶች በላይ የሚርመሰመሱ ሀገር ኢትዮጵያ ብቻ በመሆኗ በዘገባው ውስጥ እንዲያክል ሐሳብ ከላይ ለተጠቀሱት ድህረ ገጽ አሳስባለሁ። አካሄዳው በቀ ሳምን በቸሪክ ተመን ሲሉ ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Africa Madina Anche te grampa Hadeli Adi Sadeva Yeah, you do.